የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጀነራል አደም መሐመድን የጦር ኃይሎች ኤታ ማጆር ሹም አድርገው ሾመዋል። ሌተና ጀነራል ሞላ ኃይለ ማርያምን የመድን ኃይል አዛዥ፣ አቶ ደመላሽ ገብረ ሚካኤል ደግሞ የመረጃና ደህንነት አገልግሎት ዳይሬክተር አድርገው መሾማቸውን የጠቅላይ ሚኒስትር ጽህፈት ቤት ለአሜሪካ ድምጽ በላከው መግለጫ አስታውቋል። የበንዲህ እንዳለም በኢትዮጵያ እየተካሄደ ያለው የለውጥ ሂደት ሰሞኑን በባህር ዳርና በአዲስ አበባ በተፈጸሙት አይነት ዝግጅቶች እንዳይደናቀፍ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የጠቅላይ ሚኒስትሩ ቃል አቀባይ ቢለኔ ስዩምን ዛሬ ለውጭ ሀገር ጋዜጠኞች መግለጫ ሰጥተዋል። ዘጋቢያችን እስክንድር ፍሬው ተከታትሎታል ነው።
ጠቅላይ ሚኒስትር አብይ አህመድ ዛሬ የሰጡት ሹመት ሰሞኑን በጠባቂያቸው የተገደሉትን የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳአረ መኮንንን ለመተካት እየተደረገ ነው። ሽግሽግም ግን ታይቶበታል። በጀነራል ሳአረ ህልፈት የተፈጠረውን የኃላፊነት ክፍተት በመተካት የጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው የተሾሙት ጀነራል አደም መሐመድ ናቸው። ጀነራል አደም እስከዛሬ ድረስ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ነበሩ። ለሁለቱም ኃላፊነቶች የሾሟቸውም ያሁኑ ጠቅላይ ሚኒስትር አብይ አህመድ ናቸው። ጀነራል አደምን በመተካት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሆነው የተሾሙት ደግሞ ደመላሽ ገብረ ሚካኤል ናቸው። ሌተናል ጀነራል ሞላ ኃይለ ማርያም ደግሞ የምድር ኃይል አዛዥ ሆነው መሾማቸውን የጠቅላይ ሚኒስትር ጽህፈት ቤት ለአሜሪካ ድምጽ በላከው መግለጫ አስታውቋል። ይህ በእንዲህ እንዳለ በኢትዮጵያ የተጀመረው ለውጥ ሰሞኑን በተፈጸሙ አይነት ጥቃቶች እንደማይደናቀፍ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ተቀማጭነታቸው በአዲስ አበባ ለሆነ የውጭ መገናኛ ብዙሃን መግለጫ የሰጡት የጠቅላይ ሚኒስትሩ ቃል አቀባይ ቢለኔ ስዩም
the government is also continuing and will continue undeterred on the path that it has been forging since April 2018 with a commitment to democratize Ethiopia. So despite the speculation that this is a derailment to some of the reforms that have been taken and the derailment to the progress that the government is making, this as an isolated incident by no way is going to jeopardize the reforms that the government is making, and in any case would actually accelerate the process and the engagement of the government in that regard.
መንግስት ኢትዮጵያን ወደ ዲሞክራሲያዊ ፍራት ለማሸጋገር ባለው ቁርጠኝነት ከመጋቢት 2010 ጀምሮ በያዘው መንገድ እየቀጠለ ነው ይቀጥላል። እናም የተፈጠረው ሁኔታ እየተወሰዱ ያሉ የማሻሻያ እርምጃዎች መንገዳቸውን እንደሳቱ ወይም መንግስት እያመጣ ያለው ለውጥ ሀዲዱን እንደሳተ የሚያስቆጥር አይደለም። እየተሰራጨ ካለው መረጃ በተጻራሪ ይህ የተናጠል ክስተት በምንም መልኩ በመንግስት እየተወሰደ ያለውን የማሻሻያ እርምጃ አደጋ ላይ የሚጥል አይደለም። እንዲያውም መንግስት ከማሻሻያ እርምጃዎች አንጻር እየሄደበት ያለውን ሂደት ያፋጥናል። በተቋማትና በሌሎች በርካታ ነገሮች አማካኝነት ጠንካራ መሰረቶች እንዲጣሉ ትኩረት ተሰጥቷል። ጠንካራ መሰረቶች ለበርካታ ነገሮች መነሻ ናቸው። መንግስት እነዚህን መሰረቶች ለማጠናከር ቁርጠኛ ነው ነው ያሉት። ሰኔ 15 ቀን በባህር ዳር የተፈጸመውን ጥቃት ያስተባበሩትና የመሩት ጀነራል አሳምነው ጥጌ መሆናቸውን ያስታወሱት ቃል አቀባዩ ጥቃቱና የመፈንቅለ መንግስት ሙከራው በአራት ቦታዎች ላይ ያተኮረ መሆኑን ተናግረዋል። የመጀመሪያው የክልሉ ፕሬዝዳንት ቢሮ መሆኑን በመግለጽም ጀነራል አሳምነው ወደ ቢሮውና ወደ ስብሰባ አዳራሹ ባይገቡም ከውጭ ሆነው እያስተባበሩ ነበር ብለዋል። ቃል አቀባዩ እንዳሉት ሁለተኛው ቦታ ደግሞ የክልሉ አመራሮች በጊዜያዊ ማረፊያነት የሚጠቀሙበት የእንግዳ ማረፊያ ወይም ጌስት ሃውስ ነው። ጀነራል አሳምነው በመቀጠር ያመሩት ወደዚህ እንግዳ ማረፊያ እንደሆነ አንዳንዶችም በዚህ ስፍራ ታግተው እንደነበር አብራርተዋል። ብርጋዴር ጀነራል አሳምነው በዚህ ስፍራ በነበሩበት ወቅት ከክልሉ ሚዲያ ጋር ለመገናኘት መሞከራቸውን አመልክተዋል።
We have also information suggesting that he had communicated to the Amhara Mass Media Agency, the Amhara Mass Media Agency head, informing them that the attacks had been finalized in these locations and that to wait for an issue of a statement regarding the next procedures that you are going to be taking or the next operations.
ብርጋዴር ጀነራል አሳምነው እዚህ በእንግዳ ማረፊያው በነበሩበት ወቅት ጥቃቱ መጠናቀቁንና ቀጣይ እርምጃዎችን በተመለከተ መግለጫ እንዲጠብቁ ለአማራ መገናኛ ብዙሃን ድርጅት ኃላፊ ስለመናገራቸው መረጃ አለን ነው ያሉት። ሶስተኛው ስፍራ ደግሞ የክልሉ ፖሊስ ኮሚሽነር እንደዚሁም የክልሉ ልዩ ኃይል አዛዥና ሌሎች የታገቱበት የፖሊስ ኮሚሽን ቢሮ እንደነበር ገልጸዋል። ጀነራሉ የክልሉ ጸጥታ ኃላፊ በመሆናቸው የምንነጋገርባቸው ጉዳዮች አሉ በማለት ስብሰባ ጠርተው ነበር። እሳቸው ግን አልመጡም፣ ለስብሰባ የመጡትን ታገቱ ብለዋል ቃል አቀባዩ። ቃል አቀባዩ እንዳብራሩት ጀነራል አሳምነው ያተኮሩበት አራተኛ ቦታ ደግሞ የክልሉ ፖሊስ ምክትል ኮሚሽነር መኖሪያ ቤት ነው። እኚህ ምክትል ኮሚሽነር ከሚገደሉት ሰዎች ዝርዝር ውስጥ ነበሩ ነገር ግን ለጥቂት አመለጡ ሲሉ ነው ያብራሩት። በፖሊስ ኮሚሽነሩ ቢሮ ለተጠራው ስብሰባ የተጋበዙት ምክትል ኮሚሽነሩ ወደዚያ ከማምራት ይልቅ ወደ ቤታቸው ማምራታቸውን ነው ቃል አቀባዩ የገለጹት። በዚያው ሰኔ 15 ምሽት የክልሉና የፌደራል ኃይሎች እርምጃ ማየሉን በመረዳት ጀነራል አሳምነው በቪ8 መኪና ሆነውና በሌሎችም መኪናዎች ታጅበው ማምለጣቸውንም ነው ቢለኔ ስዩም በማብራሪያቸው የጠቀሱት። በዚያው ምሽት ከክልሉ ልዩ ኃይል ጋር በተካሄደ የተኩስ ልውውጥ አሳምነው ቆስለው እንደነበርም ጠቁመዋል። ህይወታቸው ያለፈውም ሰኔ 17 ቀን ከባህር ዳር ወጣ ብላ በመትገኝ ዘንዘልማ በተባለች ስፍራ በባጃጅ ወደ ጎንደር ሊያመልጡ ሲሞክሩ ከክልሉ ልዩ ኃይሎች ጋር በተካሄደ የተኩስ ልውውጥ መሆኑን አስረድተዋል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና የዲጂታል ዘርፍ ኃላፊ ቢለኔ ስዩም ዛሬ በሰጡት መግለጫ ከጋዜጠኞች ለተነሱ ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።